ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ታህሳስ 8 2015 ዓ.ም ዝግጅታችን ጀመረ። የዩናይትድ ስቴትስ አፍሪካ መሪዎች ጉባኤ አጀንዳ ጉድለቶች የታዩበት የአፍሪካና አፍሪካውያንን ጥቅም ክብር ያስቀደመ አይደለም ሲሉ የ2022 የአፍሪካ ህዝቦች መድረክ 2022 African People's Forum አዘጋጆች ተናገሩ። አዲስ ራዕይ ለዩናይትድ ስቴትስና አፍሪካ ግንኙነት በሚል ዋሽንግተን ዲሲ ውስጥ ባለፈው ሳምንት እሁድ 22 2015 ዓ.ም በኤርትራውያን የባህልና የሲቪክ ማዕከል አዳራሽ ውስጥ በተካሄደው ስብሰባ ኢትዮጵያውያንና ኤርትራውያንን ጨምሮ የአፍሪካ የካሪቢያንና ጥቁር አፍሪካ አሜሪካውያን እንዲሁም የግራ ዘመን ፖለቲካ ርዕዮተ ዓለም አራማጆች መገኘታቸውም ተሰምቷል። ይህንና ሌሎች ዘገባዎችን በምሽቱ እናስደምጣችኋለን። ኤደን ገረመው መርሃ ግብሩን በመምራት፣ ስመኝሽ የቆየ በዜናዎቹ፣ ጽዮን ግርማ በምሽቱ ዋና አዘጋጅነት፣ ብርሃን ኃይሉ በፕሮዳክሽን አብረናችሁ እናመሻለን። አስቀድመን ወደ ዜናዎቹ ነው የምናልፈው። አብራችሁን ሁኑ።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በሰሜን ማሊ ቱምቡክቱ ከተማ በሰላም አስከባሪ ኃይሎች ላይ በደረሰ ጥቃት ከናይጄሪያ የመጡ ሁለት የተባበሩት መንግስታት ድርጅት ሰላም አስከባሪዎች መገደላቸውንና አራት መቁሰላቸውን ድርጅቱ አስታወቀ። አርብ ዕለት በደረሰው ጥቃት አንድ የማሊ የጸጥታ ኃይል አባል መገደሉንም የመንግስታቱ ድርጅት የጸጥታው ምክር ቤት ጨምሮ አስታውቋል። የመንግስታት ድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዥ እና የጸጥታው ምክር ቤት ጥቃቱን አጥብቀው አውግዘዋል። ምክር ቤቱ አክሎ በተባበሩት መንግስታት ሰላም አስከባሪዎች ላይ ያነጣጠሩ ጥቃቶችን ማቀድ፣ መምራት፣ መደገፍ ወይም በድርጊቱ ላይ መሳተፍ የጦር ወንጀልን ሊያመለክት እንደሚችል አሳስቧል። እንደ አውሮፓውያን አቆጣጠር በ2012 ከተቀሰቀሰው ህዝባዊ አመጽ ጀምሮ ማሊ ውጥንቅጥ ውስጥ የገባች ሲሆን አድማ ያደረጉ ወታደሮች ፕሬዝዳንቱን ከስልጣን ካስወገዱ በኋላ የጂሃዲስት አመጽ ያስከተለ ከፍተኛ የስልጣን ክፍተት ፈጥሯል። በቱኒዚያ ዛሬ እየተካሄደ ባለው የፓርላማ ምርጫ ቱኒዚያውያን የመምረጥ ፍላጎታቸው አነስተኛ ሆኖ ተስተውሏል። አብዛኞቹ ተቃዋሚ ፓርቲዎች ፕሬዝዳንት ካያስ ሰኢድ ወደ አንድ ሰው አገዛዝ የሚያደርጉት ጉዞ ማስፈጸሚያ ነው ሲሉ ባወገዙት ምርጫ አልተሳተፉም። ቱኒዚያዊ አትክልት ሻጭ መሐመድ ቡአዚዚ የአረብ አብዮትን በቀሰቀሰ የተቃውሞ እርምጃ ራሱን ካቃጠለ ከ12 ዓመታት በኋላ እየተካሄደ ባለው ምርጫ አዲስ የፓርላማ አባላት የሚመረጡ ቢሆንም ህግ አውጪዎቹ በመንግስት ፖሊሲ ላይ የሚኖራቸው ተጽዕኖ እምብዛም መሆኑ ተገልጿል። ሮይተርስ ቱኒዝ ውስጥ የሚገኙ 6 የምርጫ ጣቢያዎችን ለሁለት ሰዓታት ተዘዋውሮ የተመለከተ ሲሆን ጋዜጠኛው 20 ሰዎች ብቻ ድምጻቸውን ሲሰጡ ማየቱን ዘግቧል። በፕሬዝዳንት ሰኢድ የተሾሙት የምርጫ ኮሚሽን አባላትም የምርጫ ጣቢያዎች ከተከፈቱ በኋላ ባሉት 2 ሰዓታት ውስጥ 270,000 ሰዎች ወይም ድምጽ መስጠት ከሚችሉ 9 ሚሊዮን መራጮች ውስጥ 3 ከመቶ ብቻ የሚሆኑት ድምጽ መስጠታቸውን አስታውቀዋል። የትዊተር ባለቤት ኤሎን መስክ ሐሙስ ጀምሮ አግደዋቸው የነበሩትን የጋዜጠኞች ገጽ እንደሚመልሱ ቅዳሜ ጠዋት በትዊተር አማካኝነት ባስተላለፉት መልእክት አስታውቀዋል። መስክ ይህንን መልእክት ካስተላለፉ ከጥቂት ደቂቃዎች በኋላም የአሜሪካ ድምጽ ዋና ብሔራዊ ዘጋቢ ስቲቭ ሄርማንን ጨምሮ ታግደው የነበሩ ጋዜጠኞች ገጾቻቸው ተመልሰውላቸዋል። መስክ ገጾቹን ያገዱበት ምክንያት ጋዜጠኞቹ የግል ጀት አውሮፕላናቸው የሚገኝበትን ቦታ በመግለጻቸውና ይህም አንደኛው ልጃቸው ላይ ክትትልና ትንኮሳ እንዲደርስበት በማድረጋቸው ነው ብለዋል። ሆኖም ገጻቸው የታገደባቸው ጋዜጠኞች ስለ መስክና ኤሎን ጀት ስለተሰኘው አካውንታቸው ቢዘግቡም አውሮፕላናቸው የሚገኝበትን ቦታ የሚመለከት መረጃ በትዊተር ገጻቸው አላስተላለፉም። መረጃው ግን በሌሎች ድረ ገጽ ላይ በይፋ የሚገኝ ነው። በትዊተር ገጾቹ መዘጋት በርካታ ጋዜጠኞች፣ የመብት ተሟጋች ቡድኖችና ዓለም አቀፍ ተቋማት ዘንድ ከፍተኛ ስጋት ፈጥሯል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴቫን ዱጃሪክ አርብ ዕለት በሰጡት መግለጫ እርምጃው በዓለም ዙሪያ ባሉ ጋዜጠኞች ላይ ሳንሱር፣ አካላዊ ስጋትና ከዛም የከፉ አደጋዎች በተጋረጡበት ጊዜ መፈጸሙ አደገኛ አካሄድ ይፈጥራል ብለዋል። አክለውም የተባበሩት መንግስታት ድርጅት በዘፈቀደ እገዳው መረበሹን አስታውቋል። የአውሮፓ ህብረትም እገዳው እንዳሳሰበው አስታውቋል። በተመሳሳይ መልኩ ስጋቱን የገለጸው የጋዜጠኞች መብት ተሟጋቾች ኮሚቴም ጋዜጠኞች በስራቸው ምክንያት በተወሰደ የበቀል እርምጃ መታገዳቸውን ገልጾ ይህ ጋዜጠኞች ያለ ፍርሃትና ያለ በቀል ዜና የመዘገብ መብታቸውን የሚጥስ ነው ብሏል። መስክ የጋዜጠኞቹን የትዊተር ገጾች እንዲመለሱ ለመወሰን የትዊተር ምርጫ ያካሄዱ ሲሆን 59 ከመቶ የሚሆኑ መላሾች ገጾቹ በአስቸኳይ እንዲመለሱ ጠይቀዋል። መስክ ውጤቱን አስመልክቶ በትዊተር ገጻቸው በጻፉት መልእክትም ህዝቡ ተናግሯል ብለዋል። ዋይት ሃውስ ዩናይትድ ስቴትስ ሳውዲ አረቢያ በየመን ለምትታደርገው ጦርነት የምትሰጠውን ድጋፍ ሊያስቆም የነበረውንና በህግ መወሰኛ ምክር ቤት የቀረበውን የጦር ኃይሎች ውሳኔ ለማገድ መወሰኑን ደግፎ ተከላክሏል። በተባበሩት መንግስታት ድርጅት መረጃ መሰረት በየመን የሚካሄደው ጦርነት 370,000 ሰዎችን ህይወት ያጠፋ ሲሆን ከነዚህ ውስጥ 60 በመቶ የሚሆኑት ህይወታቸው ያለፈው ጦርነቱ ባስከተለው የምግብ ውሃና የጤና አገልግሎት እጥረት ነው። በሳምንቱ መጀመሪያ ላይ የቨርሞንት ገለልተኛ የምክር ቤቱ አባል ሳውዲ በየመን ለምታደርገው ጦርነት አሜሪካ የምታደርገውን ድጋፍ የሚያቋርጥ የውሳኔ ሐሳብ ማሳለፋቸውን ተከትሎ የባይደን አስተዳደር ከበርኒ ሳንደርስ ጋር ግጭት ውስጥ ገብቶ ነበር። ሆኖም ፕሬዝዳንቱ ድምጽን በድምጽ በመሻር መብታቸውን እንደሚጠቀሙ ማሳወቃቸውና ከሌሎች የምክር ቤት አባላት ድጋፍ ማጣቱን ተከትሎ ሳንደርስ የውሳኔ ሐሳባቸውን በማንሳት ከዋይት ሃውስ ጋር ለመደራደር ተስማምተዋል። ሆኖም ያስተዳደሩ ኃላፊዎች በምን ጉዳይ ላይ ከሳንደርስ ጋር እንደሚደራደሩ ከመናገር ተቆጥቧል። አድማጮች፣ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቀዳሜ ፕሮግራሞቻችን ጋር መልካም ቆይታ።
ስመኝሽ የቆየን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ 18 2015 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከሬዲዮ በተጨማሪም በዌብሳይታችን amharic.vnews.com እንዲሁም ደግሞ @viamharic የፌስቡክ ገጻችን ላይ በቀጥታ ማዳመጥ ትችላላችሁ። አሁን በቀዳሚነት ወደ ያዝነው ዘገባችን እንለፍ። በርካታ ፍልሰተኞች ዩናይትድ ስቴትስ ደቡብ ድንበር ላይ እየደረሱ ነው። በቀድሞ ፕሬዝዳንት ዶናልድ ትራምፕ አስተዳደር የወጣውና ፍልሰተኞች ድንበር ላይ ተይዘው እንዲመለሱ የሚያዘው ፖሊሲ በመጪው ረቡዕ የሚያበቃ በመሆኑ በሺዎች የሚቆጠሩ ፍልሰተኞች ሜክሲኮ ድንበር ላይ በመትገኘው ሲዩዳድ ሃሬስ ከተማ በመሰባሰብ ወደ አሜሪካ ለመዝለቅ በዝግጅት ላይ ናቸው። የአሜሪካ ሕግ አውጪዎች እንዲሁም የጉምሩክና ድንበር ጥበቃ ባለስልጣናት ፖሊሲው በተያዘለት የጊዜ ሰሌዳ መሰረት በመጪው ረቡዕ የሚያበቃ ከሆነ ከፍተኛ ቁጥር ያለው ፍልሰተኛ ወደ ድንበር እንደሚመጣ በመናገር ላይ ናቸው። በዚህ ዙሪያ ሴሳር ኮንትሬራስ ከሲዩዳድ ሃሬስ የላከውን ዘገባ እንግዱ ወልዴ እንደሚከተለው ያቀርበዋል።
በዩናይትድ ስቴትስ ደቡብ ድንበር በኩል ከፍተኛ ቁጥር ያላቸው ፍልሰተኞች በመድረስ ላይ ናቸው። በሺ የሚቆጠሩትም ኤልፓሶ ቴክሳስ ላይ ለአሜሪካ የጉምሩክና ድንበር ጥበቃ ባለስልጣናት እጃቸውን በመስጠት ላይ ናቸው። እነርሱ እንደሚሉት እጃቸውን በመስጠታቸው የፖለቲካ ጥገኝነት የማመልከቻ ሂደት እንደሚጀምሩ ተስፋ ያደርጋሉ። ስደተኞቹ ኤልፓሶ የደረሱት ታይትል 42 በመባል የሚታወቀውና በቀድሞ ፕሬዚደንት ዶናልድ ትራምፕ አስተዳደር የወጣው ወደ አሜሪካ ለመግባት የሚሞክሩ ፍልሰተኞች ከድንበር ላይ ተይዘው እንዲመለሱ የሚያዘው ፖሊሲ በመጪው ረቡዕ ሊያበቃ በተቃረበበት ወቅት ነው። አንድ የዩናይትድ ስቴትስ ዳኛ ፖሊሲው በመጪው ረቡዕ እንዲያከትም ባለፈው ወር ውሳኔ ሰጥተዋል። ፖሊሲው የሚያበቃበት ጊዜ እስኪደርስ ታዲያ ፍልሰተኞቹ ሜክሲኮ ውስጥ ከአሜሪካ ድንበር አቅራቢያ በምትገኘው ሲዩዳድ ሆዋሬዝ ከተማ በመሰባሰብ ላይ ናቸው። ሁኔታው ከባድ እየሆነ እንደመጣ የቺዋሁዋ አገረ ገዢ ማሪያ ጋልቫን ይናገራሉ። ማሪያ በቅርቡ ለሪፖርተሮች ሲናገሩ አስፈላጊ ነገሮችን ሳያቀርብ የሜክሲኮ መንግስት ብሔራዊ ዘቡን በመጠቀም 1500 የሚሆኑ ፍልሰተኞችን በአውቶቡስ አሳፍሮ ወደ ሲዩዳድ ሆዋሬዝ ከተማ ማምጣቱን ነቅፈዋል። ጆል ሞታ ከዶሚኒካን ሪፐብሊክ የመጣ ፍልሰተኛ ነው።
እግዚአብሔር
ይመስገን፣ የሜክሲኮ ባለሥልጣናት ረድተውናል፣ በሰላም ደርሰናል። ግሩም አድርገው ተንከባክበውናል። ኦስካር ሬስ ደግሞ ከኒካራጓ የመጣ ነው። ያለፍንበት ሁኔታ በጣም አስቸጋሪ ነበር፣ ግን እግዚአብሔር ይመስገን የሜክሲኮ ሕዝብ እጁን ዘርግቶ ተቀበለን። በሁሉም ነገር ረዱን፣ ምግብን ጨምሮ። በሲዩዳድ ዋሬስ ከተማ በሚገኝ መጠለያ ለጥቂት ሰዓታት ካረፉ በኋላ በመቶ የሚቆጠሩ ፍልሰተኞች ድንበር ላይ የሚገኘውን ሪዮ ግራንዴ ወንዝን ለመሻገር ወስነዋል። በመጠለያ ያሉ ባለሥልጣናት አላስቆሟቸውም። በመጠለያ የሚሰሩት አና ሮዴላ ማስቆም አንችልም ብለዋል።
No one is going to be forced to stay here.
ማንም እዚህ እንዲቆይ የሚገደድ የለም። መረጃው ተሰጥቷቸው አውቀውት የሚወስኑት ውሳኔ ነው። እንደደረሱ ምግብ ተሰጥቷቸው እንዲያርፉ ይደረጋል። ከዛም ህጉ ይነበብላቸዋል። የሜክሲኮ መንግስት ሊያደርግላቸው ስለሚችለው ነገር ይነገራቸዋል። ከዛም እያንዳንዱ ቤተሰብ ማድረግ የሚፈልገውን ራሱ ይወስናል።
በሺ የሚቆጠሩ ፍልሰተኞች በሲዩዳድ ዋሬስ እና በኤልፓሶ ከተሞች መሃል በሚገኘው ሪዮ ግራንዴ ወንዝ ላይ ለሚገኙ የዩናይትድ ስቴትስ ድንበር ጠባቂዎች እጃቸውን ሰጥተዋል። በኤልፓሶ አካባቢ የድንበር ጠባቂዎቹ ቃል አቀባይ ኦርላንዶ ሩቢዮ እንዳሉት በቀን 2100 የሚሆኑ ፍልሰተኞች ይስተናገዳሉ።
አድማጮቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት የአማርኛ መሰናዶ ነው። እዚህ ጋር የሙዚቃ አፍታ እንውሰድ። አቤሌክስና ሄዋን ቀብራራዬ እያሉ እየተቀባበሉ የሚያዘሙትን ዜማ ጋብዛለን። የዩናይትድ ስቴትስ አፍሪካ መሪዎች ጉባኤ አጀንዳ ጉድለቶችና ክፍተቶች የታዩበት የአፍሪካና አፍሪካውያንም ጥቅምና ክብር ያስቀደመ አይደለም ሲሉ የ2022 የአፍሪካ ህዝቦች መድረክ 2022 African Peoples Forum አዘጋጆች ተናገሩ። አዲስ ራዕይ ለዩናይትድ ስቴትስና አፍሪካ ግንኙነት በሚል ዋሽንግተን ዲሲ ውስጥ ባለፈው ሳምንት
ኡታሳሱለት 2015 ዓ.ም ምረት በኤርትራውያን የባህልና የሲቪክ ማህበር አዳራሽ ውስጥ በተካሄደው ስብሰባ ኢትዮጵያና ኤርትራን ጨምሮ የተለያዩ የአፍሪካ የካሪቢያንና ጥቁር አፍሪካ አሜሪካውያን እንዲሁም ደግሞ የግራ ዘመም ፖለቲካ ሪዮት ዓለም አራማጆች መገኘታቸውን አዘጋጆቹ ለአሜሪካ ድምጽ ተናግረዋል። የዩናይትድ ስቴትስ አፍሪካ መሪዎች ጉባኤ በተካሄደበት ሳምንትም መግቢያ ላይ ቀደም ብሎ በተሰናዳው ዝግጅት ተናጋሪዎችና አዘጋጆች ከሆኑት መካከል አቶ ኤልያስ ሩይና አቶ ነብዩ አስፋውን እንዲሁም ደግሞ ከተሳታፊ እንግዶች መካከል ወይዘሮ አዩ ብርሃን ተዛዙና አቶ ከባዱ በላቸውን ያነጋገረው ደረጀ ደስታ ተከታዩን ዘገባ አሰናድቷል።
በ2022 የአፍሪካ ህዝቦች መድረክ ላይ ከነበሩት 13 ተናጋሪዎች መካከል ከሚገኙት ሁለት ትውልደ ኢትዮጵያ አንዱ የሆኑት ራሳቸውን በማስተዋወቅ ስለ መድረኩ ዝግጅት ያብራራሉ።
እሺ አናስተልክ ነብዩ አስፋው ባላለሁ የአፍሪካን ፒፕልስ ፎረም ተለያዩ ድርጅቶች ናቸው አብረሆነ ያዘጋጁት። አንዱ ድርጅትም የኢትዮጵያን አሜሪካን ዴቨሎፕመንት ካውንስል ነው። እሱ ሊቀመንበር ነኝ እኔ። ወደ 7 ድርጅቶች ናቸው የአፍሪካና የአፍሪካን አሜሪካን ድርጅቶች ናቸው። የብላክ አላያንስ ፎር ፒስ ሌላው ነው፣ ኤፓክ ሌላው ነው፣ የኤርትራን ኮሚኒቲ ኦርጋናይዜሽኖች ሁለት አሉበት እና አጠቃላይ የአንሰር ኮሊሽን አለው። አፍሪካን አጀንዳ የአፍሪካንን ህዝብ የሚሟገቱ ድርጅቶች ናቸው ያደረጉት ያዘጋጁት ፕሮግራሙ።
ሌላኛው ተናጋሪ ትውልደ ኢትዮጵያ አቶ ኤልያስ ህሩይ ናቸው።
እንግዲህ እኔ ፓናሊስት ነበርኩኝ፣ ስፒከር ነበርኩኝ። ከዛ በተጨማሪ ደግሞ ስብሰባ ሲዘጋጅ እንደ ቮለንተር ሆኜ ፓርቲስፔት አድርጌያለሁኝ።
እንዴት ነበር የተዘጋጀው? ለምንድን ነው ማዘጋጀት ያስፈለገው? ምንድን ነው የዝግጅቱ ዓላማ? ማን ነው ያዘጋጀው?
እንግዲህ እንደምታውቀው በባይደን አድሚኒስትሬሽን አሁን እየተካሄደ ያለው የአፍሪካን ሊደርስ ሰሚት ተመልክተን ያለውን አጀንዳዎች ካጠናም በኋላ ጋፖች አሉ። ማለት አሁን አፍሪካ ውስጥ ያለው እውነታና ምሳሌ አንዳንድ ነገር እዚህ ጋር ብጠቅስ አፍሪካ ማለት 1.4 ቢሊዮን ሰዎች ያሉበት አህጉር ነው። ወደፊት 5% ግሮዝ ሬት ያላቸው ሀገሮች ብዙ አፍሪካን ሀገሮች አሉ። በሌላው ግን ደግሞ ስታየው በአፍሪካ ውስጥ አሁን ከ55ቱ ሀገር 33ቱ ሀገሮች ከ50% በታች ነው ኤሌክትሪክ ሰርቭ የሚያደርጉት ለህዝቦቻቸው። እንደውም አንዳንድ ሀገሮች ከ8% በታች የሆኑ አሉ። ብዙ ተደራራቢ የሆኑ ችግሮች መፈታት የሚችሉ ነገሮች ሆኖ ሳሉ፣ በተጨማሪ ግን አፍሪካ ደግሞ በጣም ብዙ ተስፋና ብዙ ለውጥ ወደፊት የሚታይባት አህጉር ነች ብለን እናስባለን። ግን ይህንን ተመልክተን ደግሞ የባይደን አድሚኒስትሬሽንን ያወጣውን አጀንዳ ስንመለከት ደግሞ በጣም ብዙ ክፍተቶች ነው ያገኘንበት። እነዚህ ክፍተቶች እንዴት ነው ከአፍሪካና አሜሪካን አወዳጅቶ ወደፊት እኩል በሆነ ደረጃ ወደፊት የሚያራምድበት እርዳታ ሳይሆን በንግድ ታይም የሚያደርግበት አፍሪካንነት የሚለውጥበትን መንገዶች ያላጣቀሰ አጀንዳ በመሆኑ ያንን ጋብ ከተመለከትን በኋላ እኛ ደግሞ ተሰብስበ ምን እናድርግ ብለን ተነጋግረን አፍሪካን ፒፕል ፎረም ቪዥን ፎር ዩኤስ አፍሪካን ሪሌሽንሽፕ ብለን ይህንን ስብሰባ ጠርተን የተለያዩትን ጋፖች ያሉትን ችግሮች ይሄ የሁለቱን የአፍሪካንና የአሜሪካን ሀገርን አስተሳስሮ ወደፊት የሚያስኬዱ ወደ ተሻለ ወጥ የሚለውጡ አጀንዳዎች ምንድን ናቸው ብለን እኛ ከቨር አድርገን እሱን አሁን ደግሞ ያለው አድሚኒስትሬሽን አንዳንድ ጊዜ ሚስጋይደድ በሆነ አንዳንድ ጊዜ ደግሞ በተሳሳተ መንገዶች ይሄ ክፍተቶች እየተወ የሁለቱን የአህጉሩንና የአሜሪካን ሀገርን ሪሌሽንሽፕ ወደፊት በደንብ በጥሩ ሁኔታ ለማስቀጠል የሚያስችል አጀንዳ አልመጣም ብለን ስላሰብን ያንን ጋፕ ለመሙላት ሁላችንም በተለያየ ዘርፍ ያለን ሰዎች ጥናቶች አካሄደን እንዴት ነው የተሻለ ለውጥ የሚመጣው፣ እንዴት ነው ሁለቱን አፍሪካን አህጉርንና የአሜሪካን ሀገርን እንዴት ነው በተሻለ ሁኔታ ማስተሳሰር የምንችለው፣ እንዴት ነው አፍሪካን ወደ ለውጥ ወደ የሚመጣውን ለት 1.4 ቢሊዮን ህብረተሰብ ያላት አህጉር እንዴት ነው ከአሜሪካ ጋር ተያድርገን በጥሩ ሁኔታ አፍሪካ ወደፊት እንዴት ነው ለውጥ የሚመጣው በሚለውን ነገር ዴቨሎፕመንት የሚለውን ነገር እሱን አድረስ ለማድረግ እና የተለያዩ ችግሮችንም አጥንተን ተወያይተን እንዴት ነው የሚፈታ የሚለውን አድረስ ለማድረግ ነው የተሰበሰብ ነው የነበረው።
የዩናይትድ ስቴትስ አፍሪካ መሪዎች ጉባኤ በሚዘጋጅበት ወቅት የአፍሪካ ህዝቦች መድረክ በሚል መዘጋጀቱ ያኛውን የመሪዎች ይሄኛውን የህዝቦች መሆኑን ለማመላከት ሆን ተብሎ የተዘጋጀ ይመስላል። የስብሰባቸው ከጉባኤ ጋር መገጣጠም አጋጣሚ ነው ወይስ ታስቦበት ነው? አቶ ነብዩ ይመልሳሉ።
የተዘጋጀው ሌላ አይነት የህዝቡን ፒፕልስ ፎርም የተባለበት ምክንያት የህዝብ ፎርም ሴንሰርድ ያልተደረገ የእውነተኛ የህዝቡን ድምፅ ያንጸባርቃል የሚል ከዛም በተጨማሪ ደግሞ ለአሜሪካ ለስቴት ዲፓርትመንት እና ለአሜሪካ መንግስት በአንጻራዊነት ለየት ያለ አመለካከት እንዲኖራቸው ለማስተማር የተደረገ ነው። ምክንያቱም ብዙ ጊዜ ከአፍሪካ ጋር ያለው ግንኙነት አፍሪካን ወደታች የሚያይ እንደ ተረጂ ወይንም እንደ ታዛዥ አድርጎ የሚያይ ነው እና ይሄ ግን ህዝቡን ኤምፓወር የሚያደርግ የሚመጣው ሪሌሽንሺፕ መስተካከል እንዳለበት ማለት የአፍሪካና ዩናይትድ ስቴትስ ሪሌሽንሺፕ በእኩልነት በመከባበር መሆን ያለበት እንዲሆን የሚያሳይና ያንን እውነተኛ የህዝብ ድምጽ ነው ብለን እናምናውን ሪፍሌክት እንዲያደርግ የሚያሳይ ነው ብለን ነው።
ስብሰባው ያነሳቸው ዋና ዋና ነገሮች ምንድን ነበሩ? በተለይ እርሶ ተናጋሪ ከነበሩ በምን ጉዳይ ላይ ነበር የተናገሩት?
ተናጋሪ ነበርኩኝ ከነበሩት ፓናሊስቶች 3 ፓናል ነበር ያለው። የመጀመሪያው ስለ ዴቨሎፕመንት አዝ ሂውማን ራይት ነው። ዴቨሎፕመንት ስለ ሂውማን ራይት ሁለተኛው ፓናል ነው የተናገርኩበት። ስለ ፐርሰፕሽን ነው። ትግላችንን የአፍሪካውን የተለያዩ አፍሪካን ትግል አንድ እንዴት አድርገን መታገል እንደምንችል ከዛ በተጨማሪ ደግሞ በሚዲያና በዌስተርን ፖለቲካል ኤሊት ላይ በአፍሪካ ላይ ያላቸው አስተያየት ቻን ነው። ከዛ ውጪ የሶስተኛው ፓናል ላይ አክሽን ለመውሰድ ምን አይነት አክሽን ነው ዌስተርን ማስተካከል እንደምንችል የዩኤስ እና የአፍሪካን ሪሌሽንሺፕ ገንቢ በሆነ በኩል ለሁለቱም በኩል ገንቢ በሆነ በኩል የሚንቀሳቀስበትን መፍትሄ የሚያመጡ ሐሳቦችን ተቀያየርንበት። 3 የተለያየ ፓናል ነበር።
በመድረኩ ከቀረቡት ጥናታዊ ጽሁፎች አንደኛውን ያቀረቡት አቶ ኤልያስ የጥናታቸው ርዕስ ያተኮረው የምዕራባውያንና የአፍሪካ አገሮች የግንኙነት መሰረት በሆነው እርዳታ ላይ መሆኑን ይናገራሉ።
የኔ ጥናት የነበረው ፎከስ ያደረገው ዋናው እርዳታ አፍሪካን አፍሪካ አገሮችን ብታይ በጣም ብዙ እርዳታ ሲሰጥ ነው የቆየው። አግራ ሚሊዮን ለምሳሌ ብንመለከተው $1 billion ነው ያጠፉት በፈርቲላይዘር ላይ እና ግን አሁንም ብታየው እነዚህ የተለያዩ ኤፈርቶች እነዚህ ነን ገቨርንመንት የሆኑትን ብቻ ሳይሆን ደግሞ በዩኤስኤ የሚሰጡ እርዳታዎች ወይንም ደግሞ በሌላ በወስተን ዓለም ባሉ እርዳታ ድርጅቶች የሚሰጠው እርዳታ አፍሪካ ውስጥ ገብቶ አፍሪካን ለውጥ ለማምጣት እንብዛም አልቻለም። ፉድ ሴኩሪቲ ይሄ ምግብ ሴኩሪቲ የምንለውን ነገር ለማምጣት አልቻለም። በጣም ብዙ ብር ቢጠፋ ብዙ ኤፈርት ቢደረግም ይሄ ለውጡን ወደፊት ለማስቀጠል አልቻለም እና የኔ ኃላፊነት የነበረው እንዴት ነው በምን አይነት መንገድ ስትራክቸር ቢደረግ እንዴት አድርጎ ቢቀረጽ አፍሪካንና አሜሪካንን በሚጠቅም ሁኔታ ወደፊት እንዴት ማስቀጠል ይችላል በሚለው ርዕስ ላይ ነበረ ጥናት እንዳደረገ የተወሰነው እሱን ያጠናው።
አቶ ኤልያስ የጥናታቸውን ዋና ዋና ፍሬ ነገሮችንም እንደሚከተለው ይዘረዝራሉ።
ዋና ዋና ነገሮች እዚህ ላይ ምንድን ናቸው? ቅድም እንደተናገርኩት ኤሌክትሪክ አገልግሎት እንብዛም ብዙ ህብረተሰብ የለውም። ከ33 ሀገሮች ውስጥ 50% በታች ነው ያለው። ኢንፍራስትራክቸር ብታይ ይሄ መንገድ፣ የተለያዩ እነዚህ ለህብረተሰቡ ጠቃሚ የሆኑ ነገሮች እና እድገትን ለውጥን ለማምጣት የሚችሉ ነገሮችን ብትመለከት መንገድ ላይ ብቻ እንኳን ብንመለከት በ31 ለእያንዳንዱ 100 ስኩዌር ኪሎ ሜትር 31 ኪሎ ሜትር መንገድ ብቻ ነው ያለው። ይህንን ወስደ ደግሞ ይሄ በደንብ በለጸጉ ከማይባሉ ሀገሮች ገና እንደ አፍሪካ በአፍሪካ አይነት ደረጃ አሉ በሚባሉ ሀገሮች ጋር ሲወዳደር 134 ኪሎ ሜትር ነበር የነበረው ለእያንዳንዱ 100 ስኩዌር ኪሎ ሜትር ኤሪያ እና ምን ያህል ጋፕ እንዳለ ያሳያል። ይሄ ሁሉ ኦፖርቹኒቲ ነው። አፍሪካ ወደፊት የምትለወጥበት ብዙ ኦፖርቹኒቲዎች አሉ። እነዚህን ኦፖርቹኒቲዎች እንዴት ነው መለወጥ የሚቻለው? ከኤድ ወደ ትሬድ በሆነ መንገድ እንዴት አድርገን ነው ወደፊት የምናስቀጥለው ብለን ብዬ ነበር ተመለከትኩት የነበረው። ከተመለከትኩባቸው መንገዶች እንዴት ነው ፕሮጀክት የሚሰሩባቸው መንገዶች መካከል አንደኛ ያየ ነው ፒትሪ። ይሄ ፒትሪ ምንድነው? ፐብሊክ ፕራይቬት ፓርትነርሺፕ። ይሄ መንግስት የፕራይቬት ኦርጋናይዜሽኖች አንድ ላይ ፓርትነር አድርገው እንዴት ፕሮጀክቶችን ማሰራት ይችላሉ የሚለውን ነገር ነበር የተመለከትነው የነበረው። ይሄ ፒትሪ የሚባለው ሞዴል በአሁኑ ጊዜ በዩኤስኤድም በተለያዩ ድርጅቶችም እየተካሄደ ያለ ነገር ነው፣ ይጠቀሙበታል። ግን ችግሩ ምንድን ነው? ተለቅ ባለ መንገድ አይደለም የሚሄደው። ሁለተኛ ደግሞ ፒትሪ ሞዴሉ ራሱ ሲጠቀሙ ሞዴሉ የሚፈጠረው ያን ክሬት የሚያደርጉት ሞዴል የሀገሩን ዘይቤ፣ የአኗኗር ሁኔታ፣ እምነቶች ኑዋንስ የሚባለው በእንግሊዝኛ እነሱን ባላመለከተ መንገድ ለሚቀረጽ ለውጥ እንኳን ሲያመጣ ለምሳሌ እንደ ሞዛምቢክን ብትወስድ ወርልድ ባንክ ያወጣውን ሪፖርት ብትመለከት ሞዛምቢክ ላይ ሞዛምቢክ ለውጥ አመጣች። ግን የሀብታምና የድሃው ልዩነቱ ጋቡ በጣም ኢንኳሊቲ በጣም ስለጨመረ ህብረተሰቡን የሀገሪቱን ህብረተሰብ ስትረስ ባደረገ ባስጨነቀ መንገድ ነው አገሪቱ ያደገችው። እና እነዚህ ነገሮች እንዴት ናቸው አቮይድ የሚደረጉት የሚለው ነገር ፒትሪ በጣም ያገለግላል ብለን ነበር ዲስከስ ያደረግነው።
ከሁለቱ ትውልደ ኢትዮጵያ ውጪ በሌሎች ተናጋሪዎችም ሆነ በስብሰባው ላይ የተነሱትን ዋና ዋና ጉዳዮች ምን እንደነበሩ የስብሰባው ታዳሚ የነበሩት አዩ ብርሃን ትዕዛዙ እንደሚከተለው ያስረዳሉ።
ፍሬ ነገሩ የመጀመሪያው 4 ፓናሊስቶች ፎከስ ያደረጉት ኢኮኖሚክ ዴቨሎፕመንቱ ላይ ነበረ። ማለት አሁን የአፍሪካ ኢኮኖሚክ ዴቨሎፕመንት ስለሱ ኢኮኖሚክ ዴቨሎፕመንት ከሂውማን ራይትስ ኢሹ ጋር በማያያዝ እሱ ነው እንደኛ ተነሳ የዩኤስ ሮል ዴቨሎፕመንት ላይ ምን መሆን አለበት ከዛ ውስጥ አሁን ለምሳሌ ዩኤስኤድ ይሄን ሰጠ ተባለል ይሄን ያህል ሚሊየን ይሄን ያህል አመት እየተሰጠ ስኪል ተረጅ ከሆነ የሆነ ሰለጥ ጥያቄ ማቅረብ አለበት why do we get ሁሉ ጊዜ help ገባ አንተ በዚህ እንኳን አምጥተህ ሰው ስታኖር የሆነ ሰዓት ላይ አስተምረ ምናምን ለማውጣት ነው እንጂ እድሜ ልክ እንድትረዳው አይደለም እና ሀብቱ ያለው አፍሪካ ነው ንብረቱ ያለው አፍሪካ ነው ሁሉ ነገር እኛ ጋር ያለው ግን የነው ወረቀትና ትንሽ ነገር ይዘው የሚመጡት ይሄን ያህል አመት ከተረዳን የሆነ ሰዓት ላይ ነቃብሎ አፍሪካው ጥያቄ መጠየቅ አለበት እና ከተረጅነት የምንወጣበት ነገር እንዴት ነው ዋናው ከተረጅነት ወጥተን ራሳችንን የምንችልበት ነገር
በፕሬዝደንት ባይደን ጋባዥነት የተካሄደውን የዩናይትድ ስቴትስ አፍሪካ የመሪዎች ጉባኤን በመቃወም ሳይሆን አጀንዳዎቹ ክፍተት ያለባቸው መሆኑን ለማመልከት ነው የሚሉት አቶ ኤልያስ ተከታዩን አክለዋል።
ዳያስፖራን ኢንክሉድ አድርጓል፣ የተለያዩ ሊደሮችን ኢንክሉድ አድርጓል ብሎ የተዘጋጀውን ስብሰባ አጀንዳውን ከመለከት ነው። አጀንዳውን ስንመለከት በጣም በከባድ ሁኔታ ሂውማን ራይትስ ላይ ፎከስ ያደረገ ነገር ነው። ሌላ እነዚህ አሁን እኔ ዲስከስ ያደረኳቸውን ነገሮች እንዴት ነው አፍሪካን ከእርዳታ ወደ ትሬድ በሆነ መንገድ ዴቨሎፕ አድርገን ራስን እንችልበት መንገድ የሚያጠቅስ አጀንዳ አይደለም ያየ ነው። ብዙ ጎዶሎ ቅዳዳዎች አይተናል። ብዙ ነገሮች የተጓደሉ ነበሩ። እነሱን እንዴት ነው የሚሞሉት በሚል መንገድ መመቃወም ሳይሆን እኛም ለአፍሪካ ጥሩ የሆነ ለአሜሪካም ደግሞ በጣም ጥሩ የሆነ ነገር ነው የምንፈልገው። ሁለቱ ሀገሮች ተሳስረው ሁለት አህጉሩና አገሯ አሜሪካና ሀገር ተሳስረው በጥሩ ሁኔታ እድገት እንዲመጣ ነው የምንፈልገው። ሁላችን አሳብሱ ነው። ግን በወጣው አጀንዳ ስትመለከተው ብዙ ቀዳዳ አለው እና ይህንን የሚያጣቅስ አይደለም። አጀንዳው ቅድም የተናገርኩትን ነገር ለምሳሌ ሞዴል ይሄ እንዴት ነው አገሩ የሚያድገው ተብሎ ሞዴል ተደርጎ ያን ሞዴል ለሀገሮቹ ነው የሚሰጠው እና ይህን ኤክስኪዩት አድርጉ ነው የሚሏቸው እና ተመሳሳይ መንገድ ነው አሁን የሚያየ ነው። አጀንዳው ወጥቷል። ይሄ አጀንዳው ላይ አፍሪካኖች ምንድን ነው ችግራችሁ፣ እንዴት እንርዳ፣ እንዴት እንሳተፍ የሚለውን ነገር ሳይሆን ሞር አስቀድሞ በዚህ ነው የምንናገረው፣ ይሄን ነው የምንፈልገው ይላል። ያ ደግሞ የአፍሪካኖችን ችግር ወይንም ደግሞ አፍሪካ ልትፈታው የምትሞክረውን ቻለንጆች አድሬስ የሚያደርግ ነገር አይደለም፣ ጋፕ ነው። ስለዚህ ይህንን ጋፕ አንድ ይህን ጋፕ አይደንቲፋይ አድርገን ለመሙላት፣ ሁለተኛ ደግሞ የሚሳተፉትን ሰዎች ራሱ አመራረጡ በስርዓት ሁላችንም የተረዳ ነው አልመሰለኝም። በዛ ላይ ደግሞ ሪኳየርመንቶቹ አንዱ ሪኳየርመንት ከ35 በታች መሆን አለበት ብዙ ነገሮች አሉ እና እነዚህ ነገሮች አይተን ምንም ግፉን ደግሞ የሞላ ነገር የለም ወይንም ደግሞ የአፍሪካን ሀገሮችን ምንድን ነው ችግራችሁ ምን እንፍታ የሚለው ነገር የለም። ስለዚህ እኛ እንዴት ነው ያንጋፍ የምንሞላው ብለን የተነሳ ነው እና በዛ የተመሰረተ ነው ስብሰባው ፎረሙ።
ከዛ ስብሰባ ምን ተይዞ ነው የተወጣው?
እንግዲህ አንዱ አዌርነስ የምትለው የማንቃትን ህብረተሰቡን የማነቃቃትና ችግሮችን የማሳየት ጎል ነበረ። እሱን አሳክተናል ብዬ አስባለሁ። የሚቀጥለው ደግሞ በዚህ ሀገር ቲንክ ታንክ የሚባለው ይሄ በሰዎች ተሰብስበው አንድ ላይ ሆነው የተለያዩ ችግሮችን በኤክስፐርቲያቸው ለመፍታት የሚመክሩበትን መንገድ ፈጥረን የሚቀጥለውን ስብሰባ ስናደርግ አሁን ቅድም የጠቀስኳቸውን እንዴት ነው አፍሪካን ከኤድ ወደ ትሬድ እንዴት ነው የምናሻግራት የሚለውን ነገሮች ብቻ ሳይሆን ደግሞ ኤድም ራሱ ብዙ የጎደሉ ነገሮች አሉ። ኤድ ውስጥ እንዴት ነው ኤፊሽንት አይደለም፣ እነዚህን ኤፊሽንሲዎች እንዴት ናቸው የምናስወግደው የሚለውትን ነገሮች አጥንተን ሳም ፖይንት ለዩኤስ ኤድም ለዩኤስ ገቨርንመንትም የእኛን ጥናትና የእኛን ቪዥን ደግሞ ለማቅረብ ወስነናል። ግን ይሄኛው ቢያንስ 6 ወር እስከ 1 አመት የሚፈጅብል ነገር ሊሆን ይችላል። ግን ይህንን ጥናት አካሄደን የእኛ የተመለከትናቸውን ጋፖቹን የአፍሪካንና የአሜሪካን ሪሌሽንሽፕ እንዴት ነው ማሻሻል የምንችለው የሚለውን ሀሳብ ለማቅረብ ከወሰናቸው ነገሮች አንዱ መካከል አንዱ እሱ ነው። ሁለተኛው ደግሞ ይሄ ዳያስፖራ የምንለው እዚህ ሀገር ከአፍሪካ መጥቶ ከተለያዩ አፍሪካ ሀገሮች መጥቶ እዚህ ሀገር የሚኖረውን ህብረተሰብ ታሪካዊ ኃላፊነት አለበት። አወደድንም ጠላንም ሁለቱንም ህብረተሰቦች በደንብ አድርገን ጣጤን እናውቃለን። እኔም ብትወስደኝ ለምሳሌ ከኢትዮጵያ ስለመጣሁኝ የኢትዮጵያ ህብረተሰብ የሚፈልገውን የኢትዮጵያ ህብረተሰብ የሚኖርበትን ዜጋ እና ባህሉን እምነቱን በደንብ ጠልቄ ያውቃለን። በተጨማሪ ደግሞ እዚህ ሀገር ያሉትን የዚህ ሀገርን ባህልና ያለውን አመለካከት ጠልቀን በደንብ እናውቃለን። ስለዚህ ታሪካዊ ኃላፊነት ጥሎብናል። ታሪካዊ ኃላፊነት ጥሎብናል ስል እነዚህን ነገሮች በደንብ ስለምናውቅ ቅድም የተናገርኳቸውን ቀዳዳዎች በደንብ ደፍነን ህብረተሰባችን እያነቃቃን ወደፊት አሁን ብቻ ሳይሆን የሚቀጥለው ፕሮፖዛል ብቻ ሳይሆን በቀጣይ ሁኔታ እንዴት ነው ፖሊሲዎች ለአፍሪካ የሚበጁ ፖሊሲዎች ለአሜሪካ የሚበጁ ፖሊሲዎች እንዴት ነው ክራፍት የሚደረጉት? አፍሪካን እንዴት የአሜሪካ ጥሩ አላይ እንዴት ነው የምናደርገው የሚለውን ወደፊት እያጠናን የምንመርጣቸውን ሰዎች እንጌጅ እያደረግን ፖሊሲውን ለሁለቱም ለአህጉሩም ለአፍሪካ አህጉሩም ለአሜሪካም በሚያገለግል ሁኔታ እንዲቀረጽ ለማድረግ ወስነናል እና እነዚህ ሶስቱ ነጥቦች ስብሰባው መጨረሻ ላይ የተነሱና በሚቀጥለውም ስብሰባ የምናየው ብቻ ሳይሆን ደግሞ ከአሁን ጀምሮ በቀጣይነት ሰርተን ለሁለቱ ለአፍሪካን ሀገሮች እና ለአሜሪካ የሚበጅ ነገር እና ሴኪሪቲን ፒስን ኢንሹር የሚያደርግ ነገር ለማምጣት ነው የወሰን ነው።
ለአፍሪካ ዩናይትድ ስቴትስ ተመራጯ አጋር ነች ቢሉም ለሶስት ቀናት የቆየው ዩናይትድ ስቴትስ አፍሪካ የመሪዎች ጉባኤ ከመከፈቱ አስቀድሞ ቻይና ዩናይትድ ስቴትስ በአፍሪካ የምታፈሰውን የቀጥታ መዋለ ንዋይ መጠን በማለፏ አገራቸው ወደኋላ ቀርታለች ሲሉ ምክትል የዩናይትድ ስቴትስ የንግድ ሚኒስትር ዶን ግሬቭስ መናገራቸው ተዘግቧል። ይህም ቻይና በአፍሪካ ያላትን የበላይነት ያመለከተና የጉባኤውን ዝግጅት ለዚሁ ምላሽ ከመስጠት ጋር የተያያዘ ይመስላል። በዚህኛውም ፎረም አፍሪካ ሀያላን አገሮች የጥቅም መፎካከሪያ መሆኗ አግባብ አይደለም የሚል ነገር መነሳቱ ተመልክቷል። አፍሪካ ከምዕራባውያን ብቻ ሳይሆን ከምስራቆቹ የውጭ ኃይሎችም ተጽዕኖ ነጻ ሆና ራሷን መቻል አለባት የሚለው የውይይቱ መነጋገሪያ እንደነበር አዩ ብርሃን ተናግረዋል።
ምዕራቡን ዓለም ተቃወም አልፈለግንም ማለት ራሻና ቻይና ጋር ተጠጋን ማለት አይደለም። ማንኛውም የውጭ ጫና፣ ምክንያቱም አፍሪካ ራሷን መቻል አለባት። ስለዚህ እንደ አገር አሁን ይሄ በስፔሻሊ አሁን እኛ ሀገር ውስጥ ይሄ በትንንሽ ቡድን በምንቧደንበት ዘመን ላይ እንዴት ነው ከዛ አልፈን ከሀገር አልፋ አህጉር ደረጃ ተደራጅተን ነፃነታችንን የምናስከብርበት እና በቃ የፓን አፍሪካኒዝምን የምንመልሰው እንዴት ነው የሚል ነበረ። ዲስካሽን ያተኮረው እሱ ላይ ነበር።
የፓን አፍሪካን ንቅናቄ አራማጆች ነበሩ ከተባሉት መካከል የቀድሞው የቡርኪና ፋሶ መሪ ቶማስ ሳንካራ ወንድም ፖል ሳንካራ አንደኛው ተናጋሪ ሆነው በስብሰባው ላይ መገኘታቸውንም የስብሰባው ተሳታፊ የነበሩት አቶ ከባዱ በላቸው ተናግረዋል።
ከተናጋሪዎችም ተመልካቾችም ከሁሉም ሀገሮች ነበሩ። እኔ እስካየሁ ድረስ ናይጄሪያ፣ ሪፐብሊክ ኦፍ ኮንጎ፣ ቡርኪና ፋሶ፣ ማሊ እንደዚህ ብዙ ናቸው የተሳተፉ ሀገሮች። ኦፍኮርስ የኢትዮጵያና የኤርትራ እንትን ቁጥር በርከት ይላል። ሆኖም ግን ሁሉም አፍሪካ ሀገሮች ባይሳተፉም እንኳን ግን በርከት ያሉ የአፍሪካ ሀገሮች ዲያስፖራ ኮሚኒቲ አባላት ነበሩ። ከዛም ውጭ ደግሞ አፍሪካ ብቻ አይደለም ካሪቢያንም ኮሚኒቲ አባላት ነበሩ። እንደዚሁም ደግሞ ከተናጋሪዎችም ከተሳታፊዎችም የአሜሪካ ጥቁር ኮሚኒቲ አባሎችም ነበሩ፣ ድርጅቶችም ነበሩ። በተለያዩ ጥቁር መብት ተሟጋች ድርጅቶች፣ በዚህ በአሜሪካ ጦርነት ተቃዋሚ ድርጅቶች አንቲዋር ኮዋሊሽን እና ሌሎችም እንደዚሁ በዓለም ላይ ያሉ አንጀስት የሆኑ ሁኔታዎችን የሚቃወሙ በአሜሪካ ብቻ ሳይሆን በዓለም ላይ ያሉትን የሚቃወሙ ወይም ያንን ለማስተካከል ጥረት የሚያደርጉ ድርጅቶች ሁሉ ተሳትፈውበታል እና ስብስቡ በጣም ስብጥሩ ጥሩ ነበረ። እኔ እንዳየሁት እንደው በዚሁ አጋጣሚ እንደው አንድ በግሌ የተደሰትኩበት አጋጣሚ ስላገኘሁም ጭምር ቶማስ ሳንካራ የቡርኪና ፋሶ መሪ የነበረው ታዋቂውና ተወዳጁ ፓን አፍሪካኒስት ሊደር ቶማስ ሳንካራ ወንድምየው ፖል ሳንካራ አንደኛው ተሳታፊ ነበር፣ ፓናል ዲስከሽን ተናጋሪም ነበረ። በዚህ አጋጣሚ ከሱ ጋር ለመገናኘት በመቻሌ ብዙ ሰዎች ግን የተደሰት ነው እዛው ኦዲየንስ ውስጥ የነበር። የእሱም ንግግር የወንድሙ ህልምና ሙከራ ጥረት ምን እንደነበረ ግን ያ ደግሞ ለምን አጫጭር እንደተቀጨ እስካሁን ድረስ ከዛ አይነት የዌስተርን ኢንፍሉዌንስ ነፃ እንዳልወጣን እና አፍሪካ ሀገሮች ይህንን አጠናክረው መቀጠል እንዳለባቸው ነው የተናገረው እና ይህም አጋጣሚ በጣም ደስ ካለኝ ነገሮች አንዱ ነበር።
ዩናይትድ ስቴትስ በአሁኑ ወቅት በአፍሪካ ያሉ ዋና ዋና ችግሮችን መፍትሄ ለመስጠት በመጪዎቹ ሶስት ዓመታት ለአፍሪካ $55 ቢሊዮን መመደቧን የብሔራዊ ጸጥታ አማካሪው ጄክ ሱሊቨን የተናገሩት በዚሁ ሳምንት ነበር። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንም በዚሁ ሳምንት በተካሄደው የአፍሪካ መሪዎች ጉባኤ መሪዎቹን ባነጋገሩበት ወቅት የዩናይትድ ስቴትስ ፍላጎት ከሌሎች ጋር የሚደረግ ፉክክር አይደለም፣ ጓዶቻችንና አጋሮቻችን አንዱን መምረጥ አለባችሁ እያልን አይደለም፣ እውነተኛ አማራጭ ለማቅረብና እውነተኛ አጋርነትን ለመፍጠር ነው ሀሳባችን፣ እናም ተስፋችን ወደ ከፍታው አብረን መገስገስ ነው ብለዋል። ፕሬዚደንት ባይደንም ለአፍሪካ መሪዎች ባደረጉት ንግግር ዩናይትድ ስቴትስ ከአዲሱ የአፍሪካ አህጉራዊ ነጻ የንግድ ቀጠና ሴክሬታሪያት ጋር ታሪካዊ የመግባቢያ ሰነድ መፈራረሟንና ይሄም ከዚህ በፊት ያልታየ ያሉትን ከቀረጥ ነጻ እድሎችን እንደሚፈጥር ገልጸዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አድማጮቻችን በመከታተል የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ በአጭር ሞገድ 19 ሜትር ባንድ እንዲሁም ደግሞ በ15660 ኪሎ ሄርዝ ላይ በ25 ሜትር ባንድ ደግሞ በ11610 እና በ12070 ኪሎ ሄርዝ የሚተላለፍላችሁን የቅዳሜ ምሽት የአማርኛ መሰናዶ ነው። እዚህ ጋር ቆም እንበልና የጋሽ መሐሙድ አህመድን ሙዚቃ ሰምተን እንመለስ።
አንቺ አንቺ ፍቅር አንቺ ፍቅር
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት የአማርኛ መሰናዶን ነው። ዝግጅቶቻችን በአጭር ሞገድ በ19 ሜትር ባንድ ላይ እና በ19 ሜትር ባንድ ላይ በ15660 ኪሎ ሄርዝ እንዲሁም በ25 ሜትር ባንድ ላይ በ11610 እና በ12070 ኪሎ ሄርዝ ላይ ይደመጣሉ። በአዲስ አበባ ከአንድ አመት ተኩል በፊት በጥቂት ወጣቶች የተጀመረው እሁድ ጠዋትን ሳይክል በመጋለብ የማሳለፍ ባህል እየሰፋ መጥቷል። እግረ መንገድ የተሰኘው የሳይክል ማህበረሰብ ከመቶ በላይ ወጣቶችን የሚያሳትፍ ቢሆንም ከዚህ ውስጥ ግን ከሶስት የሚያበልጡ ሴቶች ብቻ እንደነበሩ የቡድኑ አጋር መስራች ኤፍሬም በቀለ ይናገራል። ይህን ችግር ለመቅረፍም ከለም ከተማ ተቋም ጋር በመተባበር በሁለት ወራት ጊዜ ውስጥ 16 ሴቶችን ሳይክል ትችያለሽ በተሰኘ መርሃ ግብር በመተባበር አሰልጥነው አስመርቋል። በዚህ ዙሪያ የተሰናዳው ዘገባ ቀጥሎ ይቀርባል። ሳይክል ትችያለሽ በመስከረም 2015 ዓ.ም እግረ መንገድ የሳይክል ማህበረሰብና
ለም ከተማ በተሰኙ ተቋም አጋርነት የተጀመረ መርሃ ግብር ነው። ከተጀመረ 2 ዓመት ሊሞላው ጥቂት ጊዜ በቀሩት የእግረ መንገድ ማህበረሰብ በየሳምንቱ እሁድ ጧት በአዲስ አበባ ጎዳናዎች ላይ ሳይክል በመንዳት መጓዝ፣ የተለያዩ ትስስሮችን ማካሄድን የመሳሰሉ አላማዎችን የያዘ ነው። ይሁን እንጂ በዚህ ቡድን ውስጥ ያሉ ሴቶች ቁጥር 3 ብቻ መሆኑ ሳይክል ትችያለሽ እንዲጀመር አድርጓል ይላል የእግረ መንገድ አጋር መስራች ኤፍሬም በቀለ።
ሳይክል ትችያለሽ ከለም ከተማ ከተባለ ከሌላ እዚሁ ሀገር በቀል ከሆነ ነንፕሮፊት ኦርጋናይዜሽን ጋር ሆነ የምንሰራው አዲስ ፕሮጀክት ነው። ሳይክል ትችላለች፣ ያው ስሙ እንደሚናገረው ሳይክል የምንለው ባይስክልን ለመግለጽ ነው። በተለምዶ ሳይክል ስለሚባል ነው ሰው ስለሚያውቀው እዚህ ሀገር። ኢትዮጵያ ትችላለች ደግሞ የምንለው ያው ከዚህ በፊት እግረ መንገድ የሚያደርጋቸው አክቲቪቲዎች አሉ ከሳይክል ጋር የተገናኙ። እዛ ላይ የነበሩን 2 ወይም 3 ብቻ ሴቶች ናቸው። ከ200 በላይ ሜምበሮች አሉ፣ ግን በጣም መንገድ ላይ ሳይክል የሚሄዱት እነሱ ብቻ 2 ብቻ ነበሩ። ና ጥያቄዎች የጠየቅን ነበር፣ ለምንድን ነው ሴቶች ቁጥራቸው ያነሰው ከሚል ና የተነገሩን አንዳንድ ነገሮች ነበሩ። ለምሳሌ የሳይክል ትሬኒንግ ወይም ደግሞ ሳይክል አለመቻላቸው ፍላጎት የሚኖራቸውም ያን ሳይክል ትሬኒንግ አለማግኘታቸው ወይም ደግሞ ሳይክል ትሬኒንግ የሚያገኝበት ቦታ ብዙ አመቺ እንዳልሆነ ከነሱ ካላቸው ርቀት ቦታ ና የተለያዩ ምክንያቶች ምክንያት አመቺ እንዳልሆነ የነገር ነገር ነበር። እንዲሁም ያው በተለይ መሀል ሀገር አዲስ አበባ ላይ ብዙ አክሴፕታንስ የለም፣ ብዙ ተቀባይነት የለም። ሴት ልጅ ሳይክል መጣ ወደ ስራ ስትሄድ ወይም ደግሞ ከዛ ስትሄድ ብዙ የተለመደ ነገር አይደለም። ስለዚህ እነዚህ ነበር ያገኘናቸው መልሶች። እዚህ የተነሳ ነው ምንድን ነው ሳይክል ለምን ብናሰለጥናቸው ብለን ፐብሊክሊ ኢቭን አናውንስ አላደረግንም፣ ግን ለምናውቃቸው ሰዎች ብቻ ላክን ጠይቅ ነገር እና ወዲያው ወደ 20 የሚሆኑ ልጆች ተመዘገቡ፣ ሴቶች፣ ወጣት ሴቶች ተመዘገቡ። ከዛ በኋላ እነሱን በየእሁድ ውድ ላይ የሚዘጉ መንገዶች አሉ ለሳይክል እና ለእግረኛ አክቲቪቲ የሚሆኑ መንገዶች፣ መንገድ ለሰው የተባለ አክቲቪቲ አለ፣ እዛ ላይ ማሰልጠን ጀመርን ማለት ነው። እነዛ ልጆች ወደ 16 የሚሆኑት እንግዲህ ሳይክል ትችያለሽ ጆይን አድርገው መሰልጠን ጀመሩ ማለት የዛሬ 2 ወር አካባቢ።
ኤፍሬም ለዚህ መርሃ ግብር መሳካት በማህበራዊ ድረገጽ ላይ ጎፈንድሚ በመክፈት ሳይክሎች እንዲገዙና በዛ ስልጠና እንዲጀመሩ መደረጉንም ይገልጻል። ይህ ስልጠና ታዲያ የሴቶችን በራስ መተማመን የሚያጎለብትም ነው ይላል።
ወደ 9 ሚሊዮን ሳይክሎች ከዛን ከለም ከተማ እነሱን ሳይክል አመጡ። ከዛ በኋላ ይህን ስራ ጀመርን ማለት ነው። በየሳምንት ለ6 ሳምንት የሰለጠኑት የሳምንቱ ጠዋት ጠዋት ይመጣሉ እዛ ቦታ ላይ የተዘጉ መንገዶች ላይ። በጣም ለመማር ጉጉት ነበራቸው። እንግዲህ ቦታውን ሴፍ አድርገን አጥረ ነው በስንሳ የነበረው። አሰልጣኞች ደግሞ እንደዚህ ቮለንቲር ወይም ደግሞ በጎ ፈቃደኞች መጥተው ያሰለጥኑ ነበር። እንግዲህ ትሬኒንጉ ሳይክል መለማመድ፣ የዚህ ከሆነ የሳይክል ስልጠና፣ ሴፍቲ እና ደግሞ ሜንቴናንስ ወይም ደግሞ ሳይክልን መጠገን መንገድ ላይ ይበላሽባቸው እንዴት መጠገን ይችላሉ። ሴፍቲ የምንለው ደግሞ የሄልሜት የመንገድ ላይ ህጎች ወይም ሮድ ሴፍቲ የምንለዋለን። እነሱንም ኦሬንት አደረግናቸው። ለ6 ሳምንት ያልሰለጠኑ ለመጀመሪያ ጊዜ ነው አብዛኞቹ። ወደ 14 የሚሆኑት ከተመረቁት ከ16 ውስጥ 14 የሚሆኑት ሳይክል ነድተው አያውቁም ከዚህ በፊት ማለት ነው። ሳይክል ተለማመዱ። ሁሉም በሚገርም ሁኔታ 3ኛ ሳምንት ላይ ብቻቸውን መንዳት ጀመሩ እዛ ቦታ ላይ። 14ኛ ሳምንት ላይ ሁሉም ሴቶች መንዳት ጀመሩ ሳይክል። 5ኛ ሳምንት ላይ ከዛ ከተከለለው ከተዘጋው መንገድ አጅበናቸው ከኛ ግሩፕ ከዛ መንገድ ግሩፕ ጋር አጅበናቸው ከተማ ወጥተን የመንገድ ላይ ህጉን እያከበሩ ለመጀመሪያ ጊዜ ከተማ ላይ መኪኖችን፣ ሌሎችን አክቲቪቲዎች፣ ሌሎችን ትራፊክ ባለበት መንገድ ዞርን፣ ከተማ መጥተን ወደ ቦታው ተመለስን። የመጨረሻው ቀን ደግሞ የተለያዩ ሌሎች ተጨማሪ ሴፍቲ እና የሜንቴናንስ ሰጠናቸው። አሁን ደግሞ ከትላንትና ወዲያ እሁድ ዕለት ፕሮግራም አደረግን። ሁሉም ተመረቁ። እንዲሁም ከመቶ በላይ አዲስ አበባ ውስጥ ሳይክል የሚሄዱ ሰዎች ወይም ደግሞ ሳይክሊስቶች መጥተው አጅበዋቸው እንዲሁም ሌሎች ስቴክሆልደሮች ከመንግስት ሌሎች መንፋት መጥተው አፕሪሼት አድርገዋቸው ግራጁዌሽን ተደረገ። በጣም ደማቅ ፕሮግራም ነበር።
ወይዘሮ አሊስ ፓሮናኪያን በሳይክል ትችያለሽ መርሃ ግብር ከመጀመሪያዎቹ ሰልጣኞች መካከል አንዷ ናቸው። ይህ ስልጠና በራሴ የራስ መተማመኔን እንዳጎለብት እንዲሁም ደግሞ ክብደት እንድቀንስ አግዞኛል ይላሉ።
በዚህ ቡድን ልመጣ የቻልኩት አጋጣሚ የእግረ መንገድ ፌስቡክ ሳይት ላይ ማስታወቂያውን አየሁኝ እና በጣም ብዙ ዘመናት አልፎኛል ሳይክል ከነዳ ላይክ በጣም ህፃን ሆኜ ማለት ነው 12-13 ሆኜ እና ሳስበው የተፋን ነው ፕላስ ለጤናም ጥሩ ነው፣ ኪሎ ለመቀነስም ይረዳኛል ብዬ አሰብኩኝ እና እንደዛ በማሰብ ጆይን አረኩ። የእውነት ለመናገር ላይክ የተወሰነ ፐርስፔክቲቭ ቀይሮኛል። ለምሳሌ በራሴ ኮንፊደንስ የተወሰነ ቢልድ አድርጎልኛል። በፊት በጣም ነበርም ተኛው ውጥዋት። አሁን ውጥዋትን ትሬኒንጉ ከጀመረ ጀምሮ ማለት ነው፣ ወደ ትሬኒንጉ ለመሄድ በጣም በጉጉት ነው የሚሄደው እና የተወሰነ ላይክ መተኛቱ ጥቅም እንደሌለው እና ጠዋት ተነስቼ ምንም አይነት ኤክሰርሳይዝ ብሰራ ይጠቅመኛል የሚለው ፐርስፔክቲቭ አለኝ። በጣም በበጎ መንገድ ነው ጥቅም ያገኘሁት ብዬ ማለት እችላለሁ።
ወይዘሮ አሊስ በተለይም ደግሞ በአዲስ አበባ ውስጥ ሴት ልጅ ሳይክል ስትነዳ አለመለመዱ ሴቶችን ሳይክል እንዳይደፍሩ ያደረገን ይላሉ።
ሳይክል ይችላለች፣ ያው እየሰለጠኑ የሚወጡት ሴቶች ራሳቸው አሰልጣኝ ይሆናሉ። በእኛ ብቻ እንዳይሆን በሌላ አካባቢያቸው ስልጠናም እንዲሰጡ የተለያዩ ቦታዎች ላይ ሴቶች ትሬኒንጉን እንዲወስዱ። ሴቶችን ብቻ የምናሰለጥንበት ምክንያት ያው እንዳልኩሽ ነው። መንገድ ላይ ያሉት የሴቶች ቁጥር ሳይክል የሚሉ ቁጥር በጣም ትንሽ ነው። መንገዱ ደግሞ ያው የህፃናትም ነው የአዛውንትም ነው የወጣቶችም ነው የወንድም የሴትም ነው የሁሉም ስለሆነ መንገድ ላይ ወጥተው እንዲያስተዋውቁ ግሩፕ ኖሯቸው ደግሞ በተለያየ ጊዜ ሳይክልም ከስፖርት እንቅስቃሴ ጀምረው ሳይክልን ደግሞ አሁን እየተሰሩ ያሉ እንግዲህ የተጨመሩ አዳዲስ መንገዶች አሉ። ለሳይክል ብቻ የሚሆኑ ወይም ሳይክል ሌን የሳይክል መንገዶች ብቻ እየተጨመሩ ናቸው ያሉት። አሁን ደግሞ በቅርቡ የሳይክል ሼሪንግ ወይም ባይስክል ሼሪንግ ወይም ደግሞ ሳይክልን የመጋራት ፕሮጀክቶች ከከንቲባዋ ቢሮ እስከ ስቴዲየም እስከ መስቀል አደባባይ ድረስ ሊጀመር ነው። ይሄ ለማንም ሰው ክፍት ነው። እነዚህም ፕሮቴክትድ በሆኑ ወይም ደግሞ ከመኪና ጋር ባልተገናኘ ከእግረኛ ጋር ባልተገናኘ በሳይክል መንገዶች የተጨመሩ ናቸው። እነዚህ ከስፖርት ብቻ ሳይሆን ከስፖርት ባለፈ ለቀን ተቀን እንቅስቃሴ ለስራም ለትምህርት ለሚሄዱ ሰዎች እንግዲህ እንደምታውቀው የጋዝ ዋጋ በጣም ጨምረዋል። መንገዶች በጣም እየጠበቡ ነው። መኪና ዋጋ መገዛ በጣም ጨምረዋል። ትክክለኛው መንገድ ደግሞ በሳይክል ከተሰራ ሰዎች ወደ ስራ የሚሄዱበት አጋጣሚ ይፈጠር ነው። ስለዚህ ነው የምናዘጋጃቸው ማለት ነው። ሴቶች ወደ ስራም ወደ የሚፈልጉበት ቦታ ላይ አማራጭ ትራንስፖርት አላቸው። ደግሞ መንገዱንም ሁኔታ መጠቀም ይችላሉ ማለት ነው። አካባቢ ጋር የተስማማ ነው። ወጪም በጣም ቆጣቢ ነው። እንዲሁም ደግሞ ሴቶችንም ኢምፓወር የሚያደርግ ነው። በአጠቃላይ አክቲቪቲ ሆነ ወደዛ እንዲያድጉ ነው እንግዲህ የምናስበው። የሳይክል ትችላለች ትሬኒንግ ማለት ነው።
ኤፍሬም በቀጣይ የእግረ መንገድ ማህበረሰብ ስለያዛቸው እቅዶች እንዲያጋራል።
ኮሜንቶች በጣም የተለያዩ ኮሜንቶች ነው የምትሰሚ። አንዳንዱ ያበረታታሻል፣ አንዳንዱ እባክሽ ይልሻል፣ አንዳንዱ ነው የማይሆን የሚደብር አይነት ኮሜንቶች ይሰጥሻል። ሴት ሆነሽ ማለት ነው። ኢቨን ሌት አሎን ከመንገድ ላይ ከራስሽ ከምታውቂው ሰዎችም ኢቨን ፖዚቲቭ ነገርን ላትሰሚ ትችያለሽ። ረባክሽ አይነት ነገር ማለት ነው። አዲስ አበባ ውስጥ ሌሎቹ ክልል እንደተለመደው ያህል አልተለመደም፣ ገና ይቀራል። አሁን ባህር ዳር ብትሄጂ ቀሚስ ለብሳ አበሻ ቀሚስ ላለብሳ ልትነዳ ትችላለች። በጣም ኖርማል ነው፣ ለአይንም ተለምዷል። እኛ ጋር ግን ሴት ልጅ ኢቨን ባይስክል ላይ ስትታይ ፍጥጥ ብሎ ነው ነው ረ ሴት ያች ሴት ባኪ እየመጣች ነው አይነት ነገር። እንደ ሴቶች ባስ ሲነዱ አሁን ብርቅ እንደሚሆነው ማለት ነው። አይ ቲንክ አሁን ይሄ ኢኒሽቲቭ ለዚህ ግንዛቤ ለመፍጠር ጥሩ ሀሳብ ይመስለኛል። ለምን ሞር በታየ ቁጥር ሞር ነው ለአይን የሚለመደው አንድ ነገር ኖርማል የሚመስለው ሞር ሲታይ ነው። ሞር ሴቶች ባይሲክል ላይ ሲታዩ በከተማ ውስጥ ኧረ ሴቶችም ለካ ጀምረዋል ምናምን የሚል ለአይን ይለመዳል። ስለዚህ ሴቶችን ነው ማበረታታት የሚያስፈልገው።
የእግረ መንገድ የሳይክሊንግ ማህበረሰብ አጋር መስራች ኤፍሬም በቀለ በሳይክል ትችያለሽ ሁለተኛ ዙር ስልጠና ወደ 50 የሚደርሱ ሴቶች መመዝገባቸውንና እነኚህ ስልጠናዎች እንደሚቀጥሉም ጠቁሟል። ከአሜሪካ ድምጽ ለተጠናቀረ ዘገባ አይደን ገረመው ከዋሽንግተን ዲሲ። ጌራ ወርቅ ከተማ ከሴት የኢትዮጵያውያን እግር ኳስ ዳኞችና ኮሚሽነሮች መካከል አንዷ ናቸው። በርካታ ሀገራዊና ዓለም አቀፍ ጨዋታዎችንም መርቷል። በአሁኑ ወቅት ከኢትዮጵያ እግር ኳስ ፌዴሬሽን ጋር በጨዋታ ኮሚሽነርነትም እየሰሩ ይገኛሉ። ጌራ ወርቅ ከዘጋቢያችን ሀብታሙ ስዩም ጋር ባደረጉት ቆይታ በአሁኑ ሰዓት እየተካሄደ ያለውን የኳታር ዓለም ዋንጫ ከዓለም አቀፍ የእግር ኳስ ሕግጋትና ደንቦች አንጻር ገምግመዋል። ፊፋ የዘንድሮን የዓለም ዋንጫን በማስመልከት የወሰደውን ታሪካዊ እርምጃ በማድነቅም የኢትዮጵያ ባለስልጣናት ወጣት ሴት ዳኞች ምርጥ ወንድ የእግር ኳስ ጨዋታዎችን የሚመሩበትን ማዕቀፍ እንዲያዘጋጁም አሳስቧል። አሁን ወደ ቆይታቸው እንሻገራለን።
ዓለም አቀፍ ዳኛ የሆንኩት በ2015 በፈረንጆች ነው፣ እስከ 2020 ድረስ ማለት ነው። ከዛ ቀጥሎ በ2020 በመሀል ወልጄ ስለነበረ ወገብ ህመም አጋጥሞኝ ከዳኝነቱን አቁሜያለሁ። ከዛ በኋላ የኮሚሽነርነት ስልጠና ወስጄ በክልሉ ላይ ቀድም ይሰራ ነበር እንደ ኦሮሚያ። ከዛ በመቀጠል እንደ ኢትዮጵያ እግር ኳስ ፌዴሬሽን በፌዴራል ደረጃ ከዛሬ 3 ዓመት ጀምሮ አበሻ 2012 ጀምሬ ኮሚሽነርነት ዛሬ እየሰራው ይገኛለሁ ማለት ነው።
እንደው እስከ ዛሬ ድረስ በዳኝነት ወይንም ደግሞ በኮሚሽነርነት ካገለገልሽባቸው የዓለም አቀፍም ሊሆን ይችላል የሀገር አቀፍ ጨዋታዎች የተወሰኑትን መጠቃቀስ እንችል ይሆን?
አዎ፣ በዓለም አቀፍ ደረጃ ያው የ2015 የኦሎምፒክ ማጣሪያዎች ሳውዝ አፍሪካ ላይ በተካሄዱ ውድድሮች አንድ ሁለት ጨዋታዎች የመብራት እድል አጋጥሞኛል። እንዲሁም በኮንጎ ኪንሻሳ ላይ እነዚሁ የአፍሪካ ክለብ ማጣሪያ ናጫዎች ያለው እዛ በኋላ ሌላ እድል የማጫወት እድሉን አላገኘሁም። ሀገር አቀፍ ደረጃ ያው በፕሪሚየር ሊጉ ያው ከዚህ በፊት ወንዶችን በምናጫወትበት ሰዓት በብሔራዊ ሊግ ደረጃ ወንዶችን ጨዋታ በዋና ዳኝነት መራ ነበር። እዛ በኋላ ከጊዜ በኋላ ያው ሴት ዳኞች ወንድ ጨዋታን እንድናጫወት በፌዴሬሽን በወጣ መመሪያ መሰረት ከዛ ከወጣም በኋላ የሴቶች ፕሪሚየር ሊግ ላይ ለረጅም ጊዜ ሰርቻለሁ። ደግሞ በሴቶች ፕሪሚየር ሊግ ላይ በኮሚሽነርነት ወር በጨዋታ ታዛቢነት እሰራለሁ ማለት ነው።
አንድ የእግር ኳስ ዳኛ ወይንም ደግሞ ኮሚሽነርም ሊሆን ይችላል ጎበዝ ዳኛ ነው የሚባለው፣ ጎበዝ ኮሚሽነር ነው የሚባለው ምን አይነት ብቃቶችን ሲያስመዘግብ ነው?
መጀመሪያ ያው በዳኝነት ዙሪያ አንድ ዳኛ በጣም ጎበዝ ዳኛ ነው የሚባል በፊዚካል ፊትነስ ፊት ሲሆን፣ ሜንታሊ ደግሞ የእግር ኳስ ህጎችን እና ደንቦችን ጠንቅቆ ማወቅና ማስተገበር ማለት ነው። በተመሳሳይ ሁኔታ ወደ ኮሚሽነሩ ስትመጣም ኮሚሽነሩ ኦር የተጫወታው ታዛቢ ዳኞቹን ለመገምገም ከዳኞቹ በተሻለ የህግ እውቀቱ ሰፊ የግምገማ እውቀቱ ጠንቃቃ የሆነ መሆን አለበት።
ሴቶች በእግር ኳስ ዳኝነቱ በተለይ ኢትዮጵያ ውስጥ ብዙ አይደሉም። እሴት ሆኖ አንዳንድ ጊዜ ደግሞ የወንዶችን የእግር ኳስ ጨዋታ መዳኘት ምን አይነት ፈተናዎች አሉት? እንዴትስ አድርጋችሁ ትወጡታላችሁ? አንቺም ሆነ ጥቂት የምትባሉ ዓለም አቀፍ ዳኞች ስላላችሁ
እውነትን ነው ባይዜ ከጊዜ በኋላ ወር አምስት ዓመት ወዲህ ነው እንጂ ከዚህ በፊት ያው እሴት ኢንተርናሽናል ዳኞቻችን ያሉ የነበሩ ሴት ኢንተርናሽናል ዳኞቻችን የሀገሪቱን ፕሪሚየር ሊግ በብቃት እና በጥሩ ችሎታ ይመሩ ነበር። ያው ከጊዜ ጊዜ አዲስ ኮሚቴ በሚመጣ ጊዜ ሁሉም ኮሚቴ በራሱ መስፈርት አዲስ መስፈርት በማውጣት ስለዚህ እነዛን ሴት ጠንካራ ዳኞች ከወንዶች ውድድር እንዳይመሩ እና የሴት ጨዋታን ብቻ እንዲመሩ የሚል መስፈርት አውጥቶ ነው እንደዚህ አይነት ክፍተት የተፈጠረው እንጂ እውነቱን ለመናገር አሁንም ኢትዮጵያ ውስጥ የወንዶችን ጨዋታ በብቃት ሊመሩ የሚችሉ ዳኞች አሉ። ለምሳሌ አሁን ሊዲያን ብታያት ሊዲያ ታፈሰ በዓለም አቀፍ ደረጃ እስከ ዓለም ዋንጫ ድረስ እየዳኘች ያለች አንድ እንቁ ሴት ኢንተርናሽናል ዳኛችን ነች። በሀገር አቀፍ ደረጃም በፕሪሚየር ሊጉ ላይ ብቸኛዋ ሴት ኢንተርናሽናል ሴት ዳኛ የሀገሪቱን ከፍተኛ የፕሪሚየር ሊግ ውድድር እየመራች ያለች ነች። ስለዚህ አሉ አሁን ወደዛ መጠው ቢሰሩ ውድድሩን ፊት ሊያደርጉ የሚችሉ ሊመሩ የሚችሉ ብቃት ያላቸው ሴት ዳኞቻችን አሉ። እንግዲህ ወደፊት የእግር ኳስ ፌዴሬሽናችን እነዚህ ብቃት ያላቸውን ሴት ዳኞች ወደ ወንድ ውድድር እንዲመሩልን ያመጡልናል ብለን ተስፋ ይኖረናል። እንግዲህ
ካታር ላይ ዘንድሮ የዓለም ዋንጫ እየተከናወነ ይገኛል። እስካሁን የነበሩ ጨዋታዎችን በዳኝነት ረገድ ምን ይመስላሉ? እንደው የተሳሳተ ዳኝነት ነበረ የምትይበት አፍታ ክስተት ነበረ ወይ እስካሁን ድረስ በተደረጉት ጨዋታዎች ውስጥ?
አዎ፣ ያው ዳኝነት ክስተት ይኖረዋል። ማለት የሚዳኘው ሰው በሰው ነው እና ሰው ደግሞ ሰዋዊ ባህሪ ያለው ከዛ ውስጥ መሳሳት ነው። ስህተቶች ይኖራሉ። ግን ስህተቶቹ መጥፎ የሚሆኑት ምንድን ነው? ውጤት የሚያስቀይሩ ስህተቶች ሲፈጠሩ የአንድን ቡድን በዳኛ ውሳኔ፣ በተሳሳተ ውሳኔ ከአንድ ውድድር ላይ ማውጣት አይነት ነገሮች ስለሚኖሩ በዳኝነቱ ላይ አዎ፣ ጥሩ ዳኞች ነበሩ፣ ጥሩ ጎኖች አሉ፣ አንዳንድ የታዩ ክፍተቶችም አሉ።
እንደ ክፍተት የሚነሳው ጉዳይ መካከል እንደው በአንቺ እይታ ይሄኛው ጨዋታ በዚህ በኩል ቢዳኝ ውጤቱ የተለየ ይሆን ነበር የምትይዋለ ይሆን?
አዎ፣ ከዚህ በፊት በተደረጉት የጥሎ ማለፍ ጨዋታዎች ላይ ለምሳሌ ጋና ከፖርቱጋል በተጫወተ ጨዋታ ላይ ለምሳሌ ያልሆነ ፔናልቲ ለሮናልዶ ተሰጥቶ ያ ፔናልቲ በቫር ሳይታይ ያ ፔናልቲ እንዲመታ ተደርጓል። ቢያንስ በቫር የመታየት እድሉ ቢኖር ኖሮ በእኔ እይታ ያ ኳስ ካለፈ በኋላ ኮንታክት አድርጎ ነው ሮላንዶ የወደቀው። በዛ ኳስ ፔናልቲው ተገኝቷል። እንደዚህ አይነት ክፍተቶች ታይተዋል። ዛሬውን ዳኝነት በብራዚል እና በክሮሽያ መሀል የተደረገውን ውድድር የመራውን ዳኛ ደግሞ ስናይ ማኔጅመንቱ ያለው ነገር የነበረው ነገር አስተማሪ የሚሆን ብዙ ነገሮችን ደግሞ እንደዚህ ተምረንበታል።
እንግዲህ ዘንድሮ ለመጀመሪያ ጊዜ ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ ሴት ዳኞች የዓለም ዋንጫን እንዲመሩ ወስኗል። የተወሰኑ ሴት ዳኞችም ጨዋታዎችን መርተዋል። ይሄ በአጠቃላይ በዓለም ላይ ላሉ ሴት ዳኞች ያለው ፋይዳ ምንድን ነው? ይህም በማየት ሽሳንቺ ምን ይሰማሻል?
በዓለም አቀፍ ደረጃ የሴት ዳኞች የዓለም ዋንጫን ሲመሩ የመጀመሪያ ጊዜ ነው። ይህን በማየቴ እጅግ በጣም ደስተኛ ነኝ። ወደፊት እንደነሱ የተሻሉና ጠንካራ እንስት ዳኞች ጠንክረው ከሰሩ እስከ ዓለም ዋንጫው ድረስ የወንዶችን ጨዋታ መምራት እንደሚችሉ ማሳየታቸው ለሀገራችን የእግር ኳስ ፌዴሬሽን ትምህርት ይሰጣል ብዬ አስባለሁ። ምክንያቱም ሴት ዳኞች ከበረቱ፣ ከጠነከሩና ከሰሩ ዓለም ዋንጫ ድረስ ወጥተው ማጫወት የሚችሉ ከሆነ ሀገር በሀገር ውስጥ በሚደረጉ ትልልቅ ውድድሮች ላይ ሴት ዳኞችን አብቅቶ ውድድር እንዲመሩ ማድረግ እንደሚቻል ትልቅ ትምህርት ይሰጣል ብዬ አስባለሁ።
ቆይታችንን ከማብቃታችን በፊት በእግር ኳስ ዳኝነት ዘርፍ በርካታ ኢትዮጵያውያን እንዲበራከቱ፣ በዘርፉ ውስጥ ያሉ ሴቶችም እንዲበዙ እንደ ሀገርስ በስፖርቱ ዘርፍ ምን መደረግ አለበት ብለሽ ትመክሪያለሽ?
አዎ፣ እኔ እንደ ሀገር ቢሆን ብዬ የማስበውና አስተያየት መስጠት የምፈልገው ምንድን ነው፣ በሀገራችን ተጨባጭ ሁኔታ ከኢትዮጵያ አኗኗር አንጻር ሴት ዳኞች አሁንም በርካታ ሴት ዳኞች በፌዴራል ደረጃ አንደኛ መምሪያ ደረጃ፣ በክልል ደረጃ የሚሰሩ ዳኞች አሉን። እነዛን ዳኞች በፌዴሬሽን በኩል አስፈላጊ የሆነ ድጋፍና ትብብር በተለየ እይታ ቢሰጣቸው፣ ምክንያቱም እኔ ቅድም እንደገለጽኩልህ ከወሊድ በኋላ በገጠመኝ የህመም ችግር ነው ከዳኝነት ራሴን ያገለልኩት። ሴት ልጆች ቤት ውስጥ ጫና ይበዛባቸዋል። ሴት ልጆች ቤት ውስጥ እናት ነች፣ ኃላፊነት ይበዛባታል። ከልጅ ጋር ያለ ኃላፊነት፣ ቤተሰብ በማስተዳደር ሁኔታ ብዙ ጫናዎች ስለሚኖርባት ያንን ጫና ተገንዝቦ በሚገጥማቸው ማንኛውም ፊዚካልም የሆነ ሜንታሊ በዳኝነቱ ላይ የሚያስፈልጋቸውን እገዛ እንዲደረግላቸው በፌዴሬሽኑ በኩል አትኩሮት እንዲሰጠው ነው የምፈልገው። ምክንያቱም ጥሩ ጥሩ ዳኞች የምናያቸው አሉ፣ ነገር ግን ከወሊድ በኋላ ካለው ማህበራዊ የአኗኗር ዘዴ ከዚህ አንጻር ባክ ያደርጋሉ። ስለዚህ ዳኞችን ለማብዛት ሴት ዳኞቻችንን ለማብዛት እና ትልቅ ደረጃ ላይ ለማድረስ በተለየ ሁኔታ ሴት ዳኞቻችንን የተለየ እንክብካቤ ቢደረግላቸው፣ ድጋፍ ቢደረግላቸው የሚል አስተያየት ነው መስጠት እንፈልገው።
እጅግ በጣም አመሰግናለሁ። ጌረ ወርቅ ከተማ በዓለም አቀፍ የእግር ኳስ ዳኝነት፣ አሁን ደግሞ በእግር ኳስ ኮሚሽነርነት እያገለገልሽ ትገኛለሽ። ሀሳብሽን ስላጋራሽን በጣም አመሰግናለሁ።
የሙዚቃ አፍታ እንውሰድ። አስኬድ እንደሾ ዱማ ዱሜ ይላል።
Baby, do my bed, do my bed, do my bed, do my bed.
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የቀዳሚም ሽት ታሳስ 8/2015 ዓ.ም የአሜሪካ ድምጽ የአማርኛ መሰናዶ እዚህ ላይ ተጠናቀቀ። ኤደን ገረመው መርሃ ግብሩን በመምራት፣ ብርሃን ኃይሉ በፕሮዳክሽኑ፣ ጽዮን ግርማ በዋና አዘጋጅነት ከመላው የአሜሪካ ድምጽ ዘጋቢዎች ጋር እንዲሁም ደግሞ ባለሙያዎች ጋር እንሰናበታችኋለን። ጤና ይስጥልን። Thank you.